የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ እነሆ መደመጥ ጀመረ። ጋቢና ቪኦኤ ዛሬ ቀኑ ረቡዕ መስከረም 14 2012 ዓ.ም ነው። አብራችሁን ካመሻችሁ ከመሰማችሁ ጥንቅሮች መካከል
በተሸኘው አመት በሁከትና በጥብጥ ላይ ተሳትፈዋል ብሎ የጠረጠራቸውን ከ1000 በላይ ግለሰቦች መክሰሱን ጠቅላይ አቃቤ ሕግ አስታወቀ።
አንዳንዱ ተጠርጣሪ ራሱን ፖለቲካሊ ሽፋን ውስጥ በመግባት ወይንም ደግሞ የሆነ ብሔርና ጎሳ ውስጥ ራሱን ለመደበቅ የሚደረገው ሙከራዎች ቀላል አይደሉም።
የኢፌድሪ ጠቅላይ አቃቤ ሕግ የሕዝብ ግንኙነት ኃላፊ አቶ ዝናቡ ቱሉ ናቸው። በመሽቱ ከሚቀርቡ ዘገባዎች ባንዱ ይሰማሉ። በሌላ ዘገባ ወደ መቀሌ እናቀናና ገበያው የደራለትን የመንገድ ላይ ምግብ ቤት እንጎበኛለን።
ብዙ ሰው እንደዛ አይነት ለመስራት አስበናል ስንለው ከብዳል ትንሽ አልተለመደ ምናምን ይላል። ግን እነሱ ብሎክ አድርገን ደፍረን ወደ ስራ ገባን።
አጋዚ ገብረመድህን ነው የሰማነው። ከወንድሙ ጋር በመሆን ከመቀሌ ጎዳናዎች ባንዱ ላይ በፍጥነት የሚደርሱ ምግቦችን ይሸጣሉ። ሙሉ ቆይታቸውን በምሽቱ እናስደምጣችኋለን። ከዚህ በተጨማሪ ከሰሞኑ በማህበራዊ መገናኛዎች ላይ እጁ ወደኋላ ታስሮ በታጣቂዎች ተከቦ የሚታየውን ወጣት የተመለከተ ዘገባም አለን።
ከተቀረው ዓለም የተሰባሰቡ ወሬዎች እንዲሁም የሙዚቃ ሀብታም ይኖረናል። አብረናችሁ የምናመሸው እኔ ሀብታሙ ስዩም ነኝ።
እኔ ደግሞ ኤደን ገረመው።
ቀድሚያ አጫጭር ዜናዎች እናሰማችኋለን። አብራችሁን ስለምታመሹ ከሁሉም ማስቀድመን እናመሰግናለን።
በሐረሪ ክልል የሚገኘው የአው አብዳሌ ማህበረሰብ የትምህርት ተቋም በይዞታው ውስጥ በሚፈጸም ህገወጥ የመሬት ወረራ የተነሳ የመማር ማስተማር ስራ መጀመር አልቻልኩም አለ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንም በህገወጥ መሬት ወረራው እየተቸገርኩ ነው ብላለች። የትምህርት ቤቱ ርዕሰ መምህር የሆኑት አቶ ሙራድ አብዲ ሀቢብ በትምህርት ኢንስቲትዩቱ የመሬት ይዞታ ላይ እየተከናወነ ያለው ህገወጥ የመሬት ወረራ እንደ ሌሎቹ የሀገሪቱ ትምህርት ቤቶች መስከረም 12 ቀን ላይ ትምህርት እንዳይጀምሩ እንዳደረጋቸው ተናግረዋል። በተመሳሳይ በሐረር ከተማ የሚገኙት የስላሴ፣ የሚካኤልና ጊዮርጊስ አብያተ ክርስቲያናት ይዞታዎችም በህገወጥ መሬት ወረራ እየተያዙ መሆናቸውን ቤተክርስቲያኒቱ አስታውቃለች። የሐረር መካነ ስላሴ ካቴድራልና የሸንኮር ደብረ ገሊላ ቅዱስ ዮሐንስ ገዳም አስተዳዳሪና በቤተክርስቲያኗ ላይ የተፈጠረውን ህገወጥ የመሬት ወረራ ችግር ለመፍታት የተቋቋመው ኮሚቴ ሰብሳቢ የሆኑት አቶ መልአከ ሰላም ጥበቡ መልአኩ በሶስቱ አብያተ ክርስቲያናት አሉ ያላቸውን የመሬት ወረራዎች አስረድ ተዋል። ኮማንደር አብዲ ኢብራሂም የሐረሪ ክልል የወንጀል መከላከል ትራፊክ ቁጥጥር ዳይሬክተር በአሁኑ ሰዓት ህገወጥ የመሬት ወረራ የክልሉ ጸጥታ ምክር ቤት ቀዳሚ አጀንዳ ሆኖ መርሃ ግብር ተዘጋጅቶለት እየተሰራበት ነው ይላሉ። ዘገባውን ያደረሰን አዲስ ቸኮል ነው።
የመቀለ ከተማን የንጹህ ውሃ ችግር ያቃለላል የተባለ ፕሮጀክት ትናንት ተጀምሯል። ይህ የግባ የመጠጥ ውሃ ፕሮጀክት የሚገነባው ከቻይና በተገኘ ብድር መሆኑም ተገልጿል። የግባ የመጠጥ ውሃ ፕሮጀክትን ስራ ትናንት በይፋ ያስጀመሩት የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤልና በኢትዮጵያ የቻይና አምባሳደር ቲንጂን ናቸው። ዘገባውን ያደረሰን ዓለም ፍስሐ ነው።
የብሪታንያው ጠቅላይ ፍርድ ቤት ፓርላማውን ማገዳቸውን ህገወጥ ተግባር ነው ብሎ ትላንት ውሳኔ መስጠቱን ተከትሎ ጠቅላይ ሚኒስትር ቦሪስ ጆንሰን የገጠማቸው የፖለቲካ ውድቀት እየታገሉ ናቸው። የጠቅላይ ፍርድ ቤቱ ውሳኔ ተከትሎ ዛሬ የምክር ቤቱ አባላቱ ወደ ስራቸው ተመልሰዋል። ጆንሰን ይውረዱ የሚለው ጥሪም እየተበራከተ መጥቷል። ትላንት በኒውዮርክ የተባበሩት መንግስታት ጠቅላይ ጉባኤ ጎን ከፕሬዝዳንት ትራምፕ ጋር የተገኙት ጆንሰን አልበገር ባይነታቸውን አሳይተዋል። በሀገራችን ዳኞችን እናከብራለን፣ ፍርድ ቤቱን እናከብራለን፣ ነገር ግን በውሳኔያቸው በጥልቅ አልስማማም። እውነቱን ለመናገር ከአውሮፓ ህብረት በመውጣታችን መግፋት አለብን ብለዋል።
የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ትናንት በተባበሩት መንግስታት ድርጅት 74ኛው ጠቅላይ ጉባኤ ላይ ባደረጉት ንግግር ኢራንን ቀንደኛዋ የዓለም አደጋ ሲሉ ገልጸዋታል። ዛሬ ደግሞ የኢራን ፕሬዝዳንት ሐሰን ሩሃኒ ደግሞ ተራቸውን ጠብቀው በጠቅላላ ጉባኤው ላይ ንግግር ያደርጋሉ ተብሎ ይጠበቃል። ሌሎች መሪዎች የፈረንሳይ ፕሬዝዳንት ኢማኑኤል ማክሮንና የጀርመኗ ቻንስለር አንግላ መርክልን ጨምሮ በአሁኑ ወቅት በሁለቱ ሀገሮች መካከል ያለው ውጥረት እንዲረግብ ሚስተር ትራምፕ እና ፕሬዚዳንት ሩሃኒ ከጠቅላላ ጉባኤው ጎን ተገኝተው እንዲነጋገሩ ሲወተውቱ ቆይተዋል። አድማጮች ለሁን ያዝናቸው አጫጭር ዜናዎች እነዚህ ናቸው። ዝርዝር ያለው ዘገባዎች ወደሚደመጡበት ምዕራፍ እንሻገራለን። ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው ያዳመጣችሁ ያላችሁት። ሀብታሙ ስዩምና ኤደን ገረመው አብረናችሁ እናመሻለን። ወደ ቀዳሚው ዘገባ እንሻገር። በተሰኘው 2011 ዓ.ም ተመረጥ በተለያዩ ክልሎች በተፈጠሩ ሁከቶችና ግጭቶች ውስጥ ተሳትፈዋል ተብለው የተጠረጠሩ ከ1300 በላይ ሰዎችን መክሰሱን የኢፌድሪ ጠቅላይ አቃቢ ሕግ አስተውቋል።
በግጭት ከ1000 በላይ ሰዎች እንደተገደሉና በቢሊየን ብር የሚገመት ንብረት መውደሙን ያወሳው ጠቅላይ አቃቢ ሕግ ከከሰሳቸው ግለሰቦች መካከል የተወሰኑትን ሰዎች ፖለቲካዊ መልከታቸውና የብሔር ማንነታቸውን እንደከለላ በመጠቀም ከሕግ ተጠያቂነት ለመሸሽ የሚያደርጉት ሙከራ ፈተና እንደሆነበት ተናግሯል። ሀብታሙ ስዩም በዚህ ጉዳይ ላይ ዘገባ አሰናድቷል።
የኢፌድሪ ጠቅላይ አቃቢ ሕግ የተሸኘውን ዓመት አስመልክቶ የሰጠውን ማብራሪያ ለተመለከተ 2011 ዓመተ ምህረት በበርካታ ኢትዮጵያውያን ደጅ ሰቆቃና ጥፋትን ትቶ የማለፉን ነገር ለመረዳት ይቀለዋል።
በሁሉም ክልሎች በተፈጠረው ከተና በግብት ኦልሞስት ወደ 1229 ሰው ህይወት ያለፈ ሲሆን በሌላ በኩል ደግሞ 1393 ሰው ከላለም ተባሪ አካል ጉዳት ደርሶበታል። ከአካባቢው መፈናቀልን የንብረት ውድመትን እዚህ በርካታ ግምት በተለይም እስከ 2 ቢሊዮን በላይ የሚሆኑ የንብረት ማውደም ተግባራቶች የተፈጸሙበት ሁኔታ ነው ያለው።
አቶ ዝናቡ ሁሉ ናቸው የኢፌዴሪ ጠቅላይ አቃቤ ሕግ የህዝብ ግንኙነት ኃላፊ። ከአሜሪካ ድምጽ ጋር ባደረጉት ቆይታ የተጠቀሱትን ሰብአዊ ጥፋቶች በመፈጸም የተጠረጠሩ ግለሰቦችን ለህግ የማቅረብ እርምጃ እንደተጀመረም ተናግረዋል። ከ1300 በላይ ተጠርጣሪዎች ላይ ክስ ከፍተናል ያሉት አቶ ዝናቡ ከነዚህ መካከል በቁጥጥር ስር የዋሉት 645 እንደሆኑ፣ ቀሪዎቹም በተመሳሳይ በቁጥጥር ስር ውለው ለፍርድ ለማቅረብ መስሪያ ቤታቸው እየጣረ እንደሆነ ያስረዳሉ። ይሄ ጥረት ግን የራሱ ፈተና አለው። ኃላፊው እንደሚናገሩት የፖለቲካ መልከታቸውና የብሔር ማንነታቸውን ከለላ አድርገው ከተጠያቂነት ለማምለጥ የሚጥሩ ግለሰቦች ጉዳይ ከፈተናዎች መካከል አንዱ ነው።
አንዳንዱ ተጠርጣሪ ራሱን ፖለቲካሊ ሽፋን ውስጥ በመግባት ወይንም ደግሞ የሆነ ብሔርና ጎሳ ውስጥ ራሱን በመደበቅ እኔ ምንም ሰይቼ አይደለም የዚህ ብሔር አባል ስለሆንኩኝ ነው፣ እኔ የዚህ ፖለቲካ አባል ስለሆንኩኝ ነው፣ እኔ የዚህ አደረጃጀት አባል ስለሆንኩኝ ነው፣ እኔ እንደዚህ ስለሆንኩኝ ነው የሚል ያልተገባ ሁኔታ ራሱን በሆነ ሼል ውስጥ አስቀምጦ ለመደበቅ የሚደረገው ሙከራ ውስጥ ቀላል አይደለም። ይሄ ደግሞ እንዲከብድን ካደረጋቸው ጉዳዮች አንዱ በአንዳንድ ቦታዎች እንደዚህ አይነት ችግሮች ውስጥ የተሳተፉ የመንግስት ከፍተኛ የመንግስት መዋቅር የሚመሩት አካላትን ጭምር በመሆናቸው በቀላሉ ተጠርጣሪዎቹን ለሕግ ማቅረብ ጉዳይ ላይ ራሱ ውስብስብ ያደረገበት ሁኔታ ነው ያለው። ይሄ ትልቅ ፈተና እና ተግዳሮት ሆኖ ነው የባለፈው አመት ያለፍ ነው።
በመቶዎች የሚቆጠሩ ተጠርጣሪዎችን ተሳትፎ በመለየትና በመመርመር ሂደት ወቅት ተጠርጣሪዎቹ ሰብአዊ ክብራቸው ሳይገፈፍ የሕግ ክልላቸው ሳይዛነፍ ስለመመርመራቸው መጠየቅ አይቀሬ ነው።
የዜጎች ሰብአዊ መብታቸውን የማክበር ህገ መንግስታችንን በግልጽ የሚያስቀምጣቸው ጉዳዮች ስላሉ እሱም በጥብቅ ዲስፕሊን የማክበር ዓለም አቀፍ ኢትዮጵያ የተቀበለቻቸውን በተለይ ሰብአዊ መብት ከማክበር አንጻር ያሉትን የድንጋጌዎችን በሙሉ በማክበር ረገድ ሰፊ እንቅስቃሴ ነው የጀመርነው።
አቶ ዝናቡ ቱሉ በአዲሱ ዓመት ቀሪ ተጠርጣሪዎችን በቁጥጥር ስር ከመዋል ጥረት ጋር ክስ ተመስርቶባቸው አንዳንዴም የፍርድ ውሳኔ ተሰጧቸው የሚጠፉ ግለሰቦችን ለመቆጣጠር የሚያስችል የማህበረሰብ ማስገንዘቢያ ትምህርት ለመስጠት እንደታቀደም ነግረውናል። ለአሜሪካ ድምጽ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
እያዳመጣችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። ከሰሞኑ በማህበራዊ መገናኛ አውታሮች ላይ እጅ ወደ ኋላ ታስሮና መሳሪያ በነገቡ ሰዎች ተከቦ የሚታይ ወጣት ፎቶ ተሰራጭቶ እንደነበር ይታወሳል።
በምስሉ ላይ የሚታየው ወጣት ወንድሜ ነው ያሉ በምዕራብ ወለጋ አይራ ወረዳ የሚኖሩ ሰው ወጣቱ በጸጥታ ኃይሎች መገደሉን ለቪኦኤ አስታውቋል። የአይራ ወረዳ ጸጥታና አስተዳደር በበኩሉ ወጣቱ በቁጥጥር ስር ውሎ የነበረ ቢሆንም ለማምለጥ ሙከራ ሲያደርግ ነው የተገደለው ሲል ተሟግቷል። ሙክታር ጀማል ዝርዝር አለው።
ባለፈው ሳምንት እጁ ወደ ኋላ የታሰረ ወጣት መሬት ላይ ተንጋሎ የሮሚያ ፖሊስ የደንብ ልብስ የለበሱ ሰዎች ደግሞ ከበውት ቆመው ይታያል። ይህ ጉዳይ በሰፊ አጀንዳ ሆኖ የነበረ ሲሆን ማንነቱና የድርጊቱ ምክንያት ሲያጠያይቅ ቆይቷል። ይህን ተከትሎ የአሜሪካ ድምጽ ባደረገው ፍለጋና አሰሳ የዚህ ሰው ወንድም መሆኑን የገለጸ ሰው ከምዕራብ ወለጋ አይራ ወረዳ የአሜሪካ ድምጽ አነጋግሮታል። ወንድሙ እንደሚናገረው የዚህ ወጣት ስም ገመቹ ጋሮንሳ እንደሚባልና ከዚህ ቀደምም የጸጥታ አካላት በጥብቅ ይፈልጉት ስለነበረ ከቤት ሸሽቶ ጎረቤትና ዘመድ ጋር እንደቆየንም ይናገረው። ነገር ግን በአጋጣሚ በቁጥጥር ስር ካዋሉት በኋላ የጸጥታ አካላት ወንድሜን አስተቃይተው ገለዋል ሲል ለአሜሪካ ድምጽ ተናግረዋል።
ወዛንኩ መካንዛይ ደመሱ ጋሩን ሳጀረማ ጉያሮቢ ደርቢያል ከነከም ሰጥበሪው ኢላቾ ተሞትማዲኒ ቀበሜ ተከራራት ሬበማ ቱላሬ ባከራራ ገንደሻማን ጀቻ ተከበቻ ዘረዋ ዘረ ፖሊሲ ፊቴሰኒ
ስሙ ገመቹ ጋሩን ሳይባላል። ባለፈው ሮብ ምሽት ለሐሙስ አጥቢያ በመንግስት ታጣቂዎች ተይዞ መንገድ ላይ እየተደበደበ መሬት ላይ እየተጎተተ እጁ ወደ ኋላ ታስሮ አይራ ወረዳ ፖሊስ ጽፈት ቤት ከወሰዱት በኋላ ካሰቃዩት በኋላ ከአይራ ወረዳ 12 ኪሎ ሜትር ርቀት ላይ ጫካ ውስጥ ገለው ጣሉት ነበር ያሉት ወንድሙ። ስሙ እንዳይጠቀስ የጠየቀው የገመቹ ጋሮምሳ ወንድሙ ገመቹ ከተገደለ በኋላ አስከሬኑን ጫካ ውስጥ ማግኘታቸውን ቆሳስሎ ውሎ ካደረ በኋላም እንደደረሱበት ነው የሚናገረው።
ማጥመት ገነመሳት ያብሩ ተገረ ያመጣት ዶርባቦ ሲቲ ባንጀስኔ
እኛ ሬሳውን ያገኘነው አርብ ዕለት ወደ 4 ሰዓት ገደማ ነው። እስከ 7 ሰዓት ሬሳውን ወደ አከባቢያችን አደረስን። ወደ 10 ሰዓት ገደማ የቀብር ስነ ስርዓቱ ተፈጸመ። ይህንን ነገር ያደረጉት እንደሰማነው የወረዳው የጸጥታ አካላቶች ናቸው። ሚኒሻና የአከባቢው ጸጥታ ኃይሎች የኦሮሚያ አድማ በታኝም ውስጡ እንዳሉ ሰምተናል። እኔ በቦታው አልነበርኩም። ሲከታተሉ ቆይተው ነው በቁጥጥር ስር ያዋሉት። በተለይ የአከባቢ ሚኒሻዎች ናቸው በቂም በቀል በጣም አምርረው ሲጎዱት እንደነበረ የሰማሁት። በተለይ የቀበሌ ሚኒሻዎች ነው ያሉት። የገመቹ ወንድም በአካባቢው ሰፊ መሰል ድርጊቶች የሚታዩ መሆኑንም ገልጿል። የገመቹ እጆቹ ታስሮ መሬት ላይ ተንጋሎ መታየቱን በተመለከተ የኦሮሚያ ብሔራዊ ክልላዊ መንግስት ፖሊስ ኮሚሽን ይህንን ወጣት የማሰቃየት ድርጊት የፈጸሙ ሰዎች ማንንም ቢሆኑ ማን በግ ይጠየቃሉ ሲል መግለጫ መስጠቱ ይታወሳል። የአሜሪካ ድምጽ የአይራ ወረዳ ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ ዮናስ በቀለን አነጋግሯቸዋል። አቶ ዮናስ ገመቹ ጋሮምሳ እውነትም በፖሊስ ቁጥጥር ስር መዋሉን ነገር ግን ለማምለጥ ሙከራ ሲያደርግ እንደተገደለን የሚያነሱት
ከዚህ ከንታይ አክቲቭ ፖሊስ ዘይፈነቱን ታኔ ነሚ አማ አክቲቭ ፖሊስ ጎረንኩኒ ለማባዬ ዳክሳያ ለማረቲ ተርካንቲ ገራገራ ፍራቻ ቱሬ
ባይራ ወረዳ ውስጥ የተፈጸመው ፖስት ተደርጎ ፎቶግራፉ እንደሚታየው አይደለም። ሰውየው በጣም አስቸጋሪ ነው። ሰዎች ላይ የተለያየ እርምጃ ሲወስድ የነበረም ሰው ነው። ይህ ሰው በጸጥታ አካላት ቁጥጥር ስር ውሎ መሳሪያ ወደ ደበቀበት አካባቢ ለማሳየት እየሄደ ሳለ ለማምለጥ ሙከራ አድርጎ ነው እርምጃ የተወሰደበት። ወደ አካባቢው ሲንቀሳቀስ እንደማንኛውም ሰው ተለቆ ነጻ ሆኖ አካባቢውን እንዲያሳየን ነበር ይዘነው እየሄድን የነበረው። ነገር ግን ለማምለጥ ሙከራ ሲያደርግ ሊገደል ይችላል።
ምንም ቃመነት የኛር ካቦ ያሊ ጉዴ ተርካንዚና ከተዛረቱ ብረታኔ ካቡራ ዱያ ለሙጢ ከኒ ልቡን ሳደርግ
አቶ ዮናስ እንደሚያነሱት ገመቹ ከዚህ ቀደም በጣም ብዙ ሰዎች ላይ ጉዳት አድርሷል። ሸፍቶ ጫካ የገባ ከመሆኑ አንጻር ሰፊ ጊዜ ፍለጋ ሲከናወንበት እንደነበረ ነው የሚናገሩት። ገመቹ ምስሉ ላይ እንደሚታየው ቀደም ብሎ እጁ ታስሮ በፖሊስ ቁጥጥር ስር ውሎ የነበረ ከሆነ ለምን ዳግም ተለቆ ለማምለጥ እንደል እንዲያገኝና ለሞት እንዲበቃ ተደረገ ስል አቶ ዮናስን ጠይቄያቸዋለሁ።
ጫካት ከሰጅሩ ጫካን ስለሞ ጫካ አይዶ ሸከሙዳ ኢዶሁን የጀሩ ማኪናት ሩካሱ ቃማነ ገኛ ጂሳጅሩዳ ናኑ ሰነገይ ቁነንቲ ጀራወጂ ዋንቀቡ
እሱ ወደ ጫካ በሸሸበት ወቅት ጫካው በጣም አስፈሪና የታጠቀ የሽፍታ ኃይል በብዛት ያለበት አካባቢ ስለሆነ የስጋት አካባቢ ነበር። እዛ ሆነው ነው መኪና ላይም እየተኮሱ አካባቢው ላይ ችግር የሚፈጥሩት። እሱ ደግሞ ከነሱ ጋር ቀድሞኑ ግንኙነት ነበረው። በዚህ መሃል እሱ ለማምለጥ ሙከራ ሲያደርግ ነው እርምጃ የተወሰደው። በአጋጣሚ ነበር እንጂ የሞተው ለመያዝ ነበር ጥረት የተደረገው። በጣም ክፉ አጋጣሚ የነበረው ነገር የሰው ጨካኝና በጣም አስቸጋሪ ሰው ነበር። ከማስቸገሩ የተነሳ እርምጃ ተወሰደበት። ከዛ ነፍሱ ሊያልፍ ይችላል።
ከባሚ ቶና አከጀለገሉ ካያለሜ አከተሳጋ ነሚሙሉ ቡንሳንደርባ ካናፊ ሪቡንሳደቡ ደንደያቹ።
የኦሮሚያ ፖሊስ ኮሚሽን ይህንን ወጣት በማሰቃየት ድርጊት ውስጥ የተሳተፉ ማንንም ቢሆኑ ለህግ ይቀርባሉ ብሎ መግለጫ የሰጠ ቢሆንም ከአከባቢው የጸጥታ አካላት አሁንም ድረስ ማንንም ለህግ እንዳልቀረበ አቶ ዮናስ ተናግረዋል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ከጋቢና ቪኦኤ ጋር ናችሁ። ከአሜሪካ ድምጽ ራዲዮ ነው ወደ እናንተ እየቀረበ ያለው። ከኢትዮጵያ በጉዲፈቻ በአሜሪካ ቤተሰቦች ተወስደ ያደገችው ኢትዮጵያዊቷ ዲዛይነር አባይ ሸልዝ ወደ ትውልድ አገሯ ከአመታት በፊት ተመለሳ የጥሬቃዎች የመስሪያ ቦታ መስታሪያዎች የዲዛይን ቴክኒሻኖችና ቴክኒኮችና ሌሎችንም ጥናት ማድረጓን ትናገራለች። ጥናቷን ስትጨርስም ዛፍ የተሰኘ የቆዳ ቦርሳ አምራች ድርጅት ከፍታ ከደርዘን በላይ ሴት ሰራተኞችን ቀጥራ እየሰራች ትገኛለች። በዋሽንግተን ዲሲ ከሰሞኑ አንድ አውደ ርዕይ አቅርባ ነበረ። የቪኦኤቹ ሃይዲ አዳምስና አቢሰን በዚያ ተገኝተው ያጠናቀሩትን ኤደን ገረመው ወደ አማርኛ መልሰዋለች።
I started the business about 5.5 years ago. I've always wanted to go back to my home country, Ethiopia, because I left the country when I was about
ይሄንን ንግድ ጀመርኩት 5 ዓመት በፊት ነው። ሁልጊዜ ወደ ተወለድኩባት ሀገር ወደ ኢትዮጵያ መመለስ ፈልግ ነበር። ምክንያቱም ከሀገሬ ወጣሁት 11 ዓመት ልጅ እያለሁ ነበር። ስለዚህ ሁልጊዜ ከሀገሬ ጋር የሆነ ቁርኝት ነበረኝ። እናም በኢኮኖሚው ላይ በማውቀው መንገድ ለመሳተፍ ፈልግ ነበር። ስለዚህ ለኔ ይሄ ፍቅርና የሁኔታዎች መመቻቸት የፈጠሩት ነው። በቆዳ ኢንዱስትሪ ውስጥ የተመቻቸ ነገር አየሁ። እኔ ደግሞ ምርቶችን መፍጠር ላይ ፍቅሩ ነበረኝ። ዋጋ ያለው ትርጉም ያለው ነገር በትክክል የአገሪቷን ምጣኔ ሀብት ሊያሳድግ የሚችለው ነገር የአገሪቱን ሀብትና ችሎታ ያላቸውን ሰዎች መጠቀም ነው። እንደዛ ነው ቀጣይነት ያለው ስራ መስራት የሚቻለው። ያ ደግሞ ለኔ መሰረታዊ ጉዳይ ነው። እንደምመስለኝ ሁሌም የራሴን ነገር ለመጀመር አስብ ነበር። ይሄ ከቤተሰባችን የመጣ ነው። ያ ስሜት ለረጅም ጊዜ ነበረኝ ማለት እችላለሁ።
Abaya Schultz and I am the founder and creative director of ZAF.
Abaya Schultz እባላለሁ። የዛፍ ቦርሳዎች መስራችና የፈጠራ ዳይሬክተር ነኝ። ለዛፍ ቦርሳዎች የምመኘው ነገር ቢኖር ዛፍን ግዙፍ አፍሪካዊ የንግድ ምልክት ማድረግ ነው።
I got connected to Abaya during my time in Addis Ababa. Foremost what attracted me was the design aesthetic.
መታሰቢያ ዮሴፍ እባላለሁ። የአዲስ አበባ የዲዛይን ሳምንት መስራች ነኝ። ከአባይ ጋር በአዲስ አበባ ቆይታዬ ነው የምንተዋወቀው። በጣም የማረከኝ ነገር ቢኖር ዲዛይኖቿ ናቸው። በጥራት የተሰራም ነው። ከምርቱ በስተጀርባ ያለው በኢትዮጵያ የተሰራ በአፍሪካ የተሰራ የሚለው ፍልስፍናና ቋሚነት ያለው በመሆኑ በተለይ ሴቶችን በመደገፉ በጣም ይማርካል።
We have a team of about 18 artisans that we directly employ and then indirectly we employ a lot more.
ወደ 18 የሚጠጉ የእደ ጥበብ ባለሙያዎች በቋሚነት አሉ። እና ደግሞ በተዘዋዋሪ መንገድ የሚያግዙን ብዙዎችም አሉ።
For the last 5 years I've worked with amazing African women in my team.
ላለፉት 5 ዓመታት ድንቅ ከሆኑ አፍሪካዊ ሴቶች ጋር ሰርቻለሁ። ሴቶችን ከሀዘኔታ ተነስተን መቅጠር አለብን ብዬ አላምንም። ከልቤ ሴቶች ለስራው ዋጋ ያለው ነገር ያበረክታሉ ብዬ አምናለሁ። ምክንያቱም ሴቶች በሚያደርጓቸው ነገሮች ቁርጠኛ ናቸው፣ ታማኝ ናቸው፣ ኃላፊነትና ተነሳሽነት አላቸው። በቤታቸው ውስጥም ትልቅ ኃላፊነትን ይወስዳሉ። በዚህም ምክንያት ስራቸውን በቁም ነገር ነው የሚያዩት።
Usually, you know, when it's something made in a developing country, or like especially in Africa, there is a stereotype of the premium quality products are not.
ብዙ ጊዜ ከታዳጊ ሀገሮች በተለይም ከአፍሪካ የሚመጡ ቃዎች ላይ የተጣለ የተሳሳተ አመለካከት አለ። ጥራት ያላቸው ምርቶች ከአፍሪካ ይመጡም ተብሎ ይታሰባል። ይሄንን ነው ለናሳየ ምን ሞከረው። የኛ ምርት ይሄንን ሲያዩ ሰዎች አመለካከታቸው ይቀየራል። ሰዎች መግዛት የሚወዳቸው የሚጠቀሙባቸው ጥራት ያላቸው ምርቶችን ማምረት እንችላለን።
ከጋቢና ቪኦኤ ጋር ስለሆናችሁ እናመሰግናለን። ከአሜሪካ ድምጽ ራዲዮ ነው ወደ እናንተ እየቀረበ ያለው። ቀጣዩ ዘገባ ቀጣዩ መሰናዶው የሰጋቢዎች መስኮት ነው። ወዴት ነው ዛሬ የምናቀነው?
ዛሬ እንግዲህ ወደ መቀሌ ከተማ ነው የሚወስደን። በዚያ የወንድማማቾቹ አጋዜና ፍጹም ገብረመድህን እንተዋወቃለን። አጋዜና ፍጹም በመንገድ ዳር ላይ በቀለሷት የፈጣን ምግቦች መሸጫ የሚያደርጉትን የንግድ እንቅስቃሴ የተመለከተው ሙልጌታ ጽፋ ቀጣዩን አሰናድቶልናል።
አጋዜ ገብረመድህን ከአክሱም ዩኒቨርሲቲ በ2010 ዓመተ ምህረት ነበር በዲግሪ የተመረቀው። ወንድሙ ፍጹም ገብረመድህን ደግሞ በመቀለ ከተማ ካሉት የምሽት ክለቦች በአንዱ ላይ በምግብ ሰሪነት ተሰማርቶ ነበር። አጋዜ ከዩኒቨርሲቲ ከተመረቀ በኋላ ስራ ማፈላለግ ጀመረ፣ ግን ሊያገኝ አልቻለም። ከወንድሙ ጋር በመመካከር በመንገድ ዳር ተንቀሳቃሽ ኩሽና ሰርተው ቶሎ የሚደርሱ ምግቦች ወይም ደግሞ ፋስት ፉድ ሰርተው ለማቅረብ እንቅስቃሴ መጀመራቸው ነው አጋዜ የሚናገረው።
ኢንተርኔት ላይ እናይ ነበር እንደዚህ አይነት ፋስት ፉድ ትራኮች ሌላ ሀገሮች የተለመደ ነው። ጎግል ያደረግን እናይ ነበር ብዙ ጊዜና አስተባብ ነበርን። ከዛ ነው ወደ ተግባር የቀየርነው እና ወደ ተግባር ስንቀየረው መጀመሪያ ትንሽ ቻሌንጅ ነበረው። ብዙ ሰው እንደዛ አይነት ለመስራት አስበናል ስንለው ከብዳል ትንሽ አልተለመደ ምናምን ይላል። ግን እነሱ ብሎክ አድርገን ደፍረን ወደ ስራ ገባን።
ያጠራቀሙትን ብር እንዲሁም ብድር በመጨመር በ130,000 ብር ወጪ ተንቀሳቃሽ ኩሽና ሰርተው ምግብ በመቀለ ጎዳናዎች ማቅረብ ጀምሯል። ስራውን ከጀመሩት 4 ወራት እንደሆነም ይናገረው አጋዚ በአሁን ጊዜ ምርቱን እየተወደደ መሆኑን ይገልጻል።
ህብረተሰቡ መልክ የመጀመሪያ ቀን ስንጀምር ስጋት ነበርን። ህብረተሰቡ ይቀበለዋል ወይስ እንትን ይለዋል ብለን ነበር። ከዛ መጀመሪያ ቀን ስንጀምር በቃ ካንዳን ብዙ ሰው መጣ እና ሳይው በጣም ንጽህና የእንትኗ የስትሪት ክችኗ የፍጥራ ኳን አሰራርም በንጽህና ነው የተሰራችው። ኤክስተርናሏ እስከ ውስጡ ማለት ነው ሁሉ ነገር ንጽህና አለው። ኢቭን ሼፉ ሲሰራ በጓንት ሁሉ በንጽህና ነው የሚሰራው። በውስጡ ያለው እቃዎችን በንጽህና ነው የሚጠበቁት። እና ሰዎች በጣም ወደውታል። ሰዎች የሚጠቀሙት የቢሮ ሰራተኞች አሉ። ቶሎ ወደ ቢሮ እንዲገቡ በዛ ሲያልፉ ተጠቅመው ይሄዳሉ። ታይማቸው ሴቭ ያደርጋላችሁ። በዛ ላይ ኮስቱ ፌር ነው። እናዘጋጀው ምግብ ፋስት ፉድ ነው። ፋስት ፉድ ማለት ላይክ በርገር፣ እነዚህ ቀለል ያሉ ሳንድዊቾች ምናምን፣ ቁላ ሳንድዊች ከቺዝ ጋር ምናምን ቶሎ የሚደርሱ ነገሮች፣ ቺፕስም አለን ሼክም እናዘጋጃለን እና ፒዛ አለ። እሱ ትንሽ ደቂቃ ይፈጃል። ወደ ማታ ሲመሽ ይመጣሉ ካስተመሮች አሉ የተወሰኑ። ብዙ ሰዎች ይጠቀማሉ እና ብዙ ሰው ወደውታል። አዲስ ስራ ኢንተርፕረነር የሥራ ፈጠራ በመሆኑ በዛ ላይ ሰዎች አቀባበሉ ደስ ይላል።
ፍጹም ገብረመድህን በበኩሉም እሱና ወንድሙ በጋራ ስራውን ከጀመሩት በኋላ የነሱን ስራ አይተው ሌሎች ወጣቶች ተመሳሳይ ስራ በከተማው እንደጀመሩ ተናግሯል። ደንበኛ በየጊዜው እየጨመረ ነው ያለ ፍጹም በቀን ከ100 በርገር በላይ እንዲሁም ሌሎች ምግቦች እንሸጣለን ብሏል።
ውጭ መብላት ስንማለም ብዙም እንትን አይደለም ነበር ሰው። አሁን ግን አሪፍ ነው። ሁሉ ሰው ለምዶታል፣ ይጠቀማል። ብዙ ቴካዊ ወስታል ወደ ቤቱ። እዚህ ደግሞ ይጠቀማል ማለት ነው። ዴሊቨሪም ወደ ቤት እናደርሳለን። ማለት ኮንሰርት እና ስቴዲየም እንሄዳለን። ኤግዚቢሽን ምናምን ሲለው የሆነ ቃ ሰው የሚሰበስበት ኮንሰርት ነገር ምናምን ካለ እንሄዳለን። ሁሌ ማለት ቆንጆ ስራ ነው የምንሰራው። ሰውም ይወደናል ስራችን ስለሚያውቀው። ዋጋችን ደግሞ ከሌላው ሲነጻጸር በጣም ቅናሽ ነው። የኛ ኳሊቲ እንዳለ ሆና ማለት ነው። ከዛ ለዛ ነው በጣም የሚወደው ሰው ማለት ነው።
ከሁሉም በላይ ለንጽህና ነው ትኩረት አድርገን የምንሰራው ብሏል ፍጹም።
ከማንም ከምንም በላይ ትኩረታችን እዛ ጽዳት ላይ ነው እኛ ማለት ነው። ሁሉ ቤት ተዘጋጅቶ የሚመጣው ሚዛን ፕላስ ተደርጎ የሚመጣው እዛ ቤት ነው በደንብ ተጸድቶ። ያ እስካዴላው ሳይቀር ምንም ሁሉ ነገር እዛ ጸድቶ ነው የሚመጣው። እኛ ጸብሰን መስጠት ብቻ ነው። ኦፕን ኪችን ስለሆነ ሁሉ ሰው ስንሰራ ሁሉ ሰው ስለሚያየን ማለት ነው። ትኩረታችን ንጽህናችን ነው ማለት ነው።
ከአጋዚና ፍጹም ተንቀሳቃሽ ኩሽና በተደጋጋሚ ምግብ ገዝቶ እንደሚጠቀም የተናገረው ቴድሮስ ታደሰ የተባለ ወጣት ስራውን ለሌሎች ወጣቶች አርአያ የሚሆን ነው ብሏል።
እዚህ መቀሌ እንደዚህ አይነት እንትን አይቻለም። ስትሬት ኪችን ያው የመጀመሪያ የነሱ ክሬቲቪቲ ነው። ዋጋውም በጣም ፌር ነው። ያው ሌላ በርገር ሃውስ ምናምን የምትከፍለው ዋጋ በጣም ዝቅተኛ ነው እና እዚህ ስትሬት ኪችን ማለት ነው እና ጥራቱም በጣም አሪፍ ነው። አሪፍ ሰርቪስም አላቸው። በጣም ሞቲቬሽን ነው ለወጣቶች። ስለዚህ ብዙ ወጣቶች ሌላ ቦታ ከሚውሉ እየሰሩ ለሌሎችም ማስተማሪያ ነው ያስባለሁ።
በቀጣይ ተጨማሪ ተንቀሳቃሽ ኩሽናዎች በመክፈት ስራዎቻቸውን ለማስፋት እንደሚሰሩ ነው አጋዚና ፍጹም የሚናገሩት።
እንደዚህ አይነት ነገር በዚህ ሀገር ብዙ አልተለመደምና ሰው እንዲለምደውና እንደዚህ አይነት ስራ እንዲስፋፋ ፋስት ፉድ ትራክ ባት በሌላ ሀገር በጣም የተለመደ ነው። በዋጋ አንጻር ደግሞ ፌር ነው። ከዛ በዛ በተጨማር ደግሞ ሰው ሰዓቱ ሴቭ ያደርጋል። ወደ ስራው ቶሎ እንዲገባ የሆነ ነገር ለእንትን ለቸኮለ ሰው በጣም ምርጥ እንትን ነው እና እንዲስፋፋ እቅዳችን እንደዚህ አይነት ፋስት ፉድ ትራኮች ከተማ ላይ እንድናስፋፋ ነው እቅዳችን።
ቆንጆ ስራ ስለሆነ ብራንዳችን እናስፋፋዋለን ብለን ነው አስበው። ይሄ ብራንድ ስትሬት ኪችን ብለን ነው ብራንዳ ያወጣነውና ይሄን እንደዚህ ዲዛይን ራስ ሆኖ በየክፍለ ከተማው እናስፋፋዋለን።
ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
ሙልጌታን ለዘገባው እናመሰግናለን። ወደ መጨረሻው ዘገባችን እናቀናለን። የ16 ዓመቷ የተፈጥሮ አካባቢ ደህንነት ተሟጋች ግሬታ ታምበርግ ሰሞነኛ ትኩረት ስባለች። በዚህ በዩናይትድ ስቴትስ ኒውዮርክ ከተማ በተደረገው የዓለም አየር ንብረት ለውጥ ጉባኤ ላይ ተገኝታ ያሰማችው ንግግር መነጋገሪያ ሆኗል። ይህን የተመለከተውን የጄፍ ካስተርን ዘገባ ኤደን ገረሞ ታስደምጣናለች።
በትላንትናው ዕለት በተካሄደው የተባበሩት መንግስታት የከባቢ አየር ንብረት ለውጥ ጉባኤ ላይ የ16 ዓመቷ ግሬታ ታምበርግ በዓለም ላይ እየተለወጠ ያለውን የከባቢ አየር ንብረት በመዘንጋት በሌላ ቦታ ላይ አተኩራችኋል በማለት በስሜት የታጀበ ትችት በዓለም መሪዎችና ተጽዕኖ ፈጣሪዎች ላይ ሰንዝራለች። የታምበርግ ተቃውሞ በአገሯ ስዊድን በመቶ ሺዎች የሚቆጠሩ ሰዎችን አርብ ዕለት ለተቃውሞ እንዲወጡ ያነሳሳ ሲሆን በሰኞ ዕለት ደግሞ በዋሽንግተን ዲሲ ብዙዎች ለተቃውሞ ሰልፍ ወጥተዋል። ታምበርግም ኒውዮርክ ውስጥ በተካሄደው የትላንትናው የተባበሩት መንግስታት የአየር ንብረት ለውጥ ጉባኤ ላይ ተሳታፊ ነበረች። አስተያየቷን በተጠየቀች ጊዜም ወደ ኋላ ሳትል ለ30 ዓመታት ያክል ግልጽ የሆነ ሳይንስን ግሽሽ በማድረግ የሷ ትውልድ ላይ ክህደት እንደፈጸሙ ለመሪዎቹ ተናግራለች። የ16 ዓመቷ ወጣትም ቀጥላም ከዚህ ልታመልጡ አትችሉም በማለት በአዳራሽ ውስጥ ለነበሩት ከ60 በላይ የዓለም ፕሬዝዳንቶችና ጠቅላይ ሚኒስትሮች አስጠንቅቃለች።
This is all wrong. I shouldn't be up here. I should be back in school on the other side of the ocean.
ይሄ ነገር ፈጽሞ ተገቢ አይደለም። እኔ እዚህ መሆን አልነበረብኝም። መሆን የነበረብኝ ከውቅያኖስ ባሻገር እዛ ባለው ትምህርት ቤቴ ነው። ግን እናንተ ተስፋን ከወጣቶች ተበቃችኋል። እንዴት በደፍሩ ነው በባዶ ቃላቶቻችሁ የልጅነት ህልሞችን ሰረቃችሁኝ። ቢሆንም እኔ ከድለኞቹ መካከል ነኝ። ሰዎች እየተሰቃዩ ነው፣ እየሞቱ ነው። በአጠቃላይ የተፈጥሮ ምህዳር እየፈረሰ ነው። የጅምላ ጥፋት ጅማሩ ላይ ነን። እናንተ ግን ስለ ገንዘብና ዘላለማዊ የኢኮኖሚ እድገት አፈታሪክ እያወራችሁ ነው። እንዴት በደፍሩ ነው?
የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በሰጡት አስተያየት የሳቸው ትውልድ አጠቃላይ ምድርን የመጠበቅ ኃላፊነቱን መወጣት ተስኖታል፣ ይህ ደግሞ መቀየር አለበት ብለዋል። ጉቴሬስ የድንጋይ ከሰል ስራዎችና ግንባታዎች እንዲቆሙም ጠይቀዋል። በዓለም አቀፍ ደረጃ ከፍተኛ የሆነ የአየር ንብረት ብክለት አለባት የምትባለው ህንድ እንደ አውሮፓውያን አቆጣጠር በ2022 175 ጊጋዋት የሚሆነው ታዳሽ ኃይሏን በከፍተኛ ሁኔታ እንደምታሳድግ ተሰምቷል። ባልተለመደ ሁኔታ በተባበሩት መንግስታት ስብሰባ ላይ የተገኙት የጀርመኗ መራሄተ መንግስት አንጌላ መርከል አገራቸው እንደ አውሮፓውያን አቆጣጠር በ2030 በ55 ከመቶ የካርቦን ልቀቷን እንደምትቀንስ፣ ይሄ አሃዝም እንደ አውሮፓውያን አቆጣጠር በ1990 ከነበረው የካርቦን ልቀት ጋር ተነጻጻሪ እንደሚሆን አሳውቀዋል። መርሃቴ መንግስቱ አክለው እንደ አውሮፓውያን አቆጣጠር በ2050 ጀርመን ከካርቦን ነጻ ሀገር ትሆናለች ብለዋል። ከመመረጣቸው በፊት በምርጫ ቅስቀሳ ላይ ሳሉ ከ2015 የአየር ንብረት ለውጥ ስምምነት አገሬን አስወጣለሁ ያሉት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በሰኞ ዕለት ስብሰባ ላይ እንዲካፈሉም ሆነ ንግግር እንዲያደርጉ አልተጠበቀም ነበር። ይሁንና ፕሬዝዳንቱ ወደ ቀጣዩ ከሃይማኖት ጉዳዮች ጋር ወደ ተያያዘው ስብሰባቸው ከመሄዳቸው በፊት ለጥቂት ደቂቃዎች ከዩናይትድ ስቴትስ ተወካዮች ጠረጴዛ ላይ ተቀምጠው ታይቷል።
አድማጮቻችን አብራችሁን ስለነበራችሁ እናመሰግናለን። የዛሬው የጋቢና ቪኦኤ ጉዟችን በዚህ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ እንዲሁም በትዊተርም ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
በሰላም በጤና ያገናኘን። ሀብታሙ ስዩምና ኤደን ገረመው አብረናችሁ ነበር። ዝግጅታችንን ሲያቀናብርልን የቆየው ሞክቤሊያ ቤሮ ነው። ደህና ደሩ።